የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ግንቦት 29 2013 ዓ.ም ዝግጅታችን ጀመረ። የምርጫ ክርክር በዝግጅት አይነቱ የመጀመሪያ
ህገ መንግስቱን ህዝብ ውሳኔ እንዲሻሻል እናደርጋለን።
ኢትዮጵያን የመሰለ አደረጃጀት አለ። ኢትዮጵያን የመሰለ አደረጃጀት ከብልጽግና ውጭ ማንም ሰው ማንም ፓርቲ
አሁንም እንደገና በግድና ዴሞክራሲ ይደረግ ይሄ ዴሞክራሲ ይደረግ ነው የሚለው መቼ ነው ማብቂያ? የኢትዮጵያ ህዝብ ምን አክል ነው ዋጋ የሚከፍለው ለዴሞክራሲ መብቱን ለማግኘት?
ኢትዮጵያ አሁን ትናት ባለም አቀፍ ዲፕሎማሲ መድረክ ወርዳለች። ከ3000 ዓመታት በኋላ ወሳኝ ሀገራዊ አጀንዳዎች ላይ አንድ መሆን አልቻለም። ለዚህ ምክንያቱ ምንድን ነው ብለን ነው ኮሽን ማድረግ ያለብን መጠየቅ ያለብን።
የአሜሪካ ድምጽና አህዱ ራዲዮና ቴሌቪዥን በመተባበር በመጪው ምርጫ ላይ የሚፎካከሩ የፖለቲካ ፓርቲዎችን አንድ ላይ ካከራከረበት ዝግጅት የተቀነጨበ ነው። ዛሬ የክርክሩን የመጨረሻ ክፍል እናስደምጣችኋለን። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁና የስርጭት አቀናባሪያችሁ ሲዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ቀደመው ዝግጅታችን እንለፍ። የምርጫ ክርክር በዝግጅት አይነቱ የመጀመሪያ የአሜሪካ ድምጽና አሃዱ ራዲዮና ቴሌቪዥን በመተባበር በመጪው ምርጫ ላይ የሚፎካከሩ የፖለቲካ ፓርቲዎች ክርክሮችን እያስተናገዱ ናቸው። የዲሞክራሲ ተቋማት ግንባታና የፖለቲካ ማሻሻያ እርምጃዎች በሚል ርዕስ እየተካሄደ ለሚገኘው ክርክር በአሃዱ ቴሌቪዥን ስቱዲዮ ተገኝተው የተከራከሩት አቶ ዮናስ ዘውዴ ከብልጽግና ፓርቲ፣ ከኢትዮጵያውያን ዜጎች ለማህበራዊ ፍትህ ደግሞ አቶ ሀብታሙ ኪታባ፣ ከእናት ፓርቲ ረዳት ፕሮፌሰር ብርሃኑ ጸሃይና ከነጻ አነትና አኩልነት ፓርቲ ደግሞ አቶ ነዋይ ግርማ ታደሰ ናቸው። ክርክሩን የመራው የአዲስ አበባው ዘጋቢያችን እስክንድር ፍሬው ሲሆን ለዛሬ በዚህ ርዕስ የተዘጋጀውን የክርክሩን የመጨረሻ ክፍል እናስደምጣችኋለን።
የአሜሪካ ድምጽ ሬዲዮና የአሃዱ ሬዲዮና ቴሌቪዥን ተመልካቾች፣ አድማጮችና ተከታታዮች ይህ የዲሞክራሲያዊ ተቋማት ግንባታና የፖለቲካ ማሻሻያ ሂደት በሚል ርዕስ እየተካሄደ ያለ የክርክር ሂደት ነው። እንግዲህ ማጠቃለያ ወደ ሆነው አራተኛው ክፍል ላይ ደርሰናል። ቀደም ሲልም እንዳልኩት በመግቢያው ላይ ማለት ነው፣ 6ኛው የኢትዮጵያ ሀገራዊ ምርጫ ሰኔ 14 ቀን ሊካሄድ ጥቂት ሳምንታት ቀናት ብቻ ቀርተውታል። እስካሁን በነበረው የፖለቲካ እንግዲህ ክርክር ሂደት ተመስርተው የሚመርጡትን ፓርቲ የወሰኑ ዜጎች ይኖራሉ፣ በመወሰን ላይ ያሉ፣ ገና ያልወሰኑም ይኖራሉ። እንግዲህ የማጠቃለያ ጥያቄ የሚሆነው ለሁላችሁም ተመሳሳይ ጥያቄ ነው የሚሆነው፣ እናንተን ለመምረጥ ለወሰኑም ሊመርጧችሁ እየወላወሉ ላሉ ዛሬ ከተነሳው ርዕሰ ጉዳይ እንደዚሁም ጠቅለል ካሉ ሁኔታዎች አንጻር እንድትመልሱልኝ ነው የምፈልገው። ዜጎች ለምን እናንተን ይመርጣሉ? ለምን ይሄኛውን ፓርቲ በማለት ነው ጥያቄውን ማቀርበው። የመጀመሪያው መላሽ እንደሆነው በአራተኛው ዙር እንግዲህ ቀደም ሲል በወጣውጣ መሰረት ኢዜማ ነው። የኢዜማ ተወካይ አቶ ሀብታሙ ኪታባ ዜጎች ለምን እናንተን ይመርጣሉ? 4 ደቂቃው ታውን ይጀምራል።
አመሰግናለሁ። የመጀመሪያው የኢትዮጵያ ሕዝብ እኛን እንዲመርጠን የምንፈልግበት ዋናው ምክንያት አሁን ላለንበት ችግር መነሻ ሰነድ ነው ብለን የምናስበው ህገ መንግስቱን እንዲሻሻል በህዝብ ውሳኔ እንዲሻሻል እናደርጋለን። አንዱ እናቀርበው ይሄ ነው። ገዢው ፓርቲ ህገ መንግስቱ ላይ ያሉት የብሔር ብሔረሰቦች እንደዚሁም ሌሎች የፕሪያምብል ውስጥ ያሉት ነገሮች እንደማይነኩ በማኒፌስቶ ላይ አስቀምጧል። ኢዜማ ህገ መንግስቱ በህዝብ ውሳኔ እንዲሻሻል ለህዝብ ያቀርባል። ሁለተኛ በኢትዮጵያ ውስጥ ያሉ አስተጻሚ አካላቶች በመቶ ሚሊዮን ላይ የሚሰለጥኑ 100 ሰዎች አይነክ የሆነው የኖሩበት ዋናው ምክንያት የአቃቢ ህግ ገለልተኛ አለመሆን ስለሆነ አቃቢ ህግ ገለልተኛ ተቋም እንዲሆን እናደርጋለን። ሶስተኛ የሲቪል ሰርቪስ ማሻሻያ ለ5 ዓመት የሚተገበር ፕሮግራም እንደፋለን። በዚህ ማሻሻያ ፕሮግራም ሲቪል ሰርቫንቱ በሙያው ሀገሩን የሚያገለግል እንጂ የገዢው ፓርቲ ተላላኪ እንዳይደለ በተግባር በስራ ላይ እናውላለን። የሲቪል ሰርቪስ የአምስት መሻሻያ ፕሮግራም እንተገብራለን። ሌላው ዜጎች የኢትዮጵያ ዜጎች አቅም አላቸው፣ እውቀት አላቸው፣ ጉልበት አላቸው፣ ለሀገራቸው ሸክም አላቸው ብለን እንደ ኢዜማ ስለምናምን ኢትዮጵያውያኖች ተነጋግረው መግባባት ይችላሉ ብለን ስለምናምን ብሔራዊ መግባባት ሀገራዊ እርቅ በኢትዮጵያ ላይ እንዲሆን ከቤተ መንግስት የሚወጣ ሳይሆን ህዝቡ ይሳተፍበት የማይገደብበት ብሔራዊ እርቅ መግባባት እንዲኖር ሁሉንም ተዋናዮችን ወደ መድረክ የሚጠራ ስራ እንዲሰራ እናደርጋለን። ለዛ ዝግጁ ነን። ሌላው ተከታታይ ማሻሻያ የሚያስፈልጋቸው ተቋማቶች አሉ። የዲሞክራሲ ተቋማትን መገንባት ሲታሰብ መታሰብ ያለበት ሁለት ነጥብ አለ። አንደኛው ሐሳብ ነው፣ ሌላው ህግ ነው። በኢትዮጵያ ውስጥ ሐሳብ እንዳይታፈን በሚያደርግ ደረጃ የዲሞክራሲ ተቋሞች ምርጫ ቦርድ፣ ሰብአዊ መብት፣ ጸረ ሙስና፣ ሚዲያ፣ እንባ ጠባቂ፣ ሌሎችም ፓርላማውን ጨምሮ ሌሎችም ቼክ ኤንድ ባላንስ የሚያመጡ ተቋማት ላይ ተከታታይ ሪፎርም እንዲደረግ እናደርጋለን። ህግ የሚከበርበት ገዢዎች ከህዝብ በላይ የማይሆኑባትን ሀገር እውን ለማድረግ ዜጋ ተኮር ሆኖ ኢዜማ ይሰራል። የኢዜማ ምልክታችን ሚዛን ነው። ሚዛን ያደረግንበት ምክንያቱ ዛሬ በሀገራችን በንግዱ የሚዛን ጉድለት ስላለ ነው። በፖለቲካው የሚዛን ጉድለት ስላለ ነው። በማህበራዊ መስተጋብሮቻችን ከገዢዎች ጋር የተጠጉ የሚኖሩባት፣ ከገዢዎች ያልተጠጉ ደግሞ ሀገራቸው ላይ እንደ ጎረቤት የሚኖሩባት ሀገር ስለሆነች ኢትዮጵያን ለሁላችንም እኩል ለማድረግ ሚዛንን እንከተላለን። ለዛም ነው ከሌሎች ፓርቲዎች በተለየ ሁኔታ ኢዜማ መዋቅሩ በምርጫ ወረዳ ደረጃ ያለው። እያንዳንዱ ምርጫ ወረዳ እጩዎቹን ይመርጣል። በኢዜማ እምነት እያንዳንዱ ወረዳ አስተዳዳሪው መምረጥ አለበት፣ እያንዳንዱ ዞን አስተዳዳሪው መምረጥ አለበት፣ እያንዳንዱ ክልል አስተዳዳሪው መምረጥ አለበት። ከቤተ መንግስት የተሾሙ የቤተ መንግስት ሰዎችን ፍላጎት የሚያስፈጽሙ ግለሰቦችን በስርዓት መተካት አለብን ብለን ስለምናምን ምልክታችን ሚዛን ነው። ኢዜማን ምረጡ። በኢትዮጵያ ፖለቲካ፣ ኢኮኖሚ፣ ማህበራዊ ጉዳዮቻችን ላይ ፍትህን እናንበር። እናመሰግናለን።
እናመሰግናለን። እንግዲህ ቀደም ሲል እንዳልኩትም ስድስተኛው አጠቃላይ ምርጫ ሊካሄድ ጥቂት ሳምንታት ቀናት ብቻ ናቸው የቀሩት። የሚመርጡትን ፓርቲ የወሰኑ ገና በመወሰን ላይ ያሉ ዜጎችም ይኖራሉ እና ዜጎች ለምን እናንተን ይመርጣሉ ነው ተመሳሳይ ጥያቄ ነው ለሁላችሁም እየቀረበ ያለው የመጨረሻው የማጠቃለያ ጥያቄ ማለት ነው። ቀጣዩ ብልጽግና ነው። አቶ ዮናስ፣ ዜጎች ለምን እናንተን ይመርጣሉ?
በጣም አመሰግናለሁ። ዜጎች እኛን የሚመርጡት ከብሶት ይልቅ በብስለት የተመሰረተ ፓርቲ ነው። ከስሜት ይልቅ በስሌት የተመሰረተ ፓርቲ ነው። ብልጽግና ብርሃን ስለሆነ ብርሃንን ይምረጡ። ምልክታችን ብርሃን፣ የሚበራ አምፖል ነው። የሚበራ አምፖልን ይምረጡ። የሚመጡበት ምክንያት በርካታ ነው። በብርሃን ፊት ማንም ሊቆም ስለማይችል ችግር፣ ድንቁርና፣ እጦት፣ ረሃብ፣ መታረዝ፣ ምንም ነገር በብርሃን ፊት ሊቆም ስለማይችል የሚያስፈልገን ብርሃን ነው ብለን ስለምናምን የሚበራ አምፖልን ይምረጡ ማለት እንወዳለን። ብልጽግና ቢመረጥ ባለፉት 3 አመታት ሰርቶ እንዳሳየው አስደናቂ ነገሮች፣ በሚቀጥሉት 5 አመታት ደግሞ የተረጋጋና የዳበረ ሀገር ይሰራል። ብልጽግና በኢትዮጵያ ውስጥ የታጣውን በርካታ ድሎች በማግኘትና ማስገኛም ይሆናል ብለን እናምናለን። ብልጽግና ጉዞ ጀመረችው የኢትዮጵያ መርከብ በመጨረሻ የዲሞክራሲ ወደብ ላይ ያደርሳታል። እንደሚታወቀው ብልጽግና ፓርቲ ተቋሚ ፓርቲ የሚለው ወደ ተፎካካሪ ፓርቲነትም ቀይሮታል። ጥያቄው ግን ተፎካካሪ ፓርቲዎች ገዢው ፓርቲ ከመጥላት ከማሟሸሽና ከመሳደብ ወጥተዋል ወይ ነው። በዚህ የዲሞክራሲ ግንባታ ክርክር እንኳን እንዴት ዲሞክራሲያዊ መሆን ያቅታችኋል የሚል ጥያቄን ማንሳት ፈልጋለሁ። ማንም ፓርቲ አማራጭና ተመራጭ ሀሳብ አላቀረበም። እንደምትመለከቱት የሁላችሁንም ሀሳብ አንድ ነው ወይ ብሎ ኢትዮጵያ ህዝብ እየጠየቀ ነው ያለው በአሁኑ ሰዓት ላይ። በሶስታችሁ መካከል ልዩነት የለም? የሀሳብ ልዩነት ካላችሁ እስኪ እርስ በርሳችሁ ተከራከሩ ብዬ ቅድም እንዳነሳሁት አልተከራከራችሁም። የኢትዮጵያ ህዝብ የሚያዋጣ ሀሳብ ያለው የትኛው ነው ብሎ በንቃት እየተከታተላችሁ መሆኑን መዘንጋት የለባችሁም። ስለሆነ ብልጽግና በእንደነዚህ አይነት ፖለቲካ ክርክር የሐሳብ ልዩነቶች ጎልተው ይወጣሉ ይተበቃሉ። ነገር ግን እድል ከንቷችሁ ብታሸነፉ ኢትዮጵያን ለማስቀጠል አቅሙና ዕውቀቱ እና ተሞክሮ አላችሁ ወይ ብሎ ደግሞ ይጠይቃል። አገራችን ያስተናገደች ያለችው ውስብስብ ችግር የሚፈታ አማራጭ አላችሁ ወይ? ቅድም እንዳየነው አማራጭ ሐሳብ አለ። እንዴት የሚለው ሲመለስ አልተመለከተንም። ሮሮ ብሶትና የማስለቀስ ፖለቲክስ መሆኑ እናውቃለን። ኢትዮጵያን የመሰለ አደረጃጀት አላችሁ። ኢትዮጵያን የመሰለ አደረጃጀት ከብልጽግና ውጭ ማንም ሰው ማንም ፓርቲ የለው። ሁላችሁ ለምትከለዘውት አገራችን ኢትዮጵያ መልካም ትራይና የውሃ ፖለቲካ በተመለከተ ወዳጅም ብቻ ሳይሆን ጠላቶችም አሉ። እንዴት ታሸብሯት አላችሁ? እነዚህን ችግሮች የሚፈታ ሐሳብ አላችሁ ወይ ነው ጥያቄው። ስለሆነ ብልጽግና ለምንድን ነው የሚመረጠው? እነዚህን ማመሰል ጥያቄዎችን የመለሰ ፓርቲ የሚመለስ ፓርቲ ስለሆነና በርካታ ሐሳብ የሚያስተናግድ ፓርቲ ኢትዮጵያን የመሰለ አወቃቀር እና አደረጃጀት ያለው ፓርቲ ስለሆነ የኢትዮጵያ የቋንቋ የሃይማኖትን ክበብ አይቶ አይመርጥ። የኢትዮጵያ ህዝብ አማራጭና ተመራጭ ፖሊሲ አይቶ ሰብዓዊና ለክቶ አፈጻጸሙን ገምግሞ አገልጋይነትን መዝኑ ይመርጣል። እነዚህ ነገር ተሙሉ ደግሞ ብልጽግና ፓርቲ ያሟላል። ህዝባችንን ምረጠን ስንለው እናውቀልሃለን ብቻ ሳይሆን ይያልያለነው እናውቀሃለንም ጭምር ነው ይያልያለነው። ስለሆነም ውድ ኢትዮጵያውያን የተከበራችሁ በእያላችሁበት የምድሪቱ አጥግ የምትገኙ በዚህ በስድስተኛው ሀገራዊ ምርጫ ብልጽግናን እንድትመርጡ ባክብሮት ጋብዛችኋለሁ። ምልክታችን የሚበራ አምፖል ነው። ፕሌቶ የሚባለው ፈላስፋ ሲናገር እንደዚህ ይላል፣ አንድ ህፃን ጨለማን ቢፈራ አይፈረድበትም፣ ትልቅ ሰው ግን ብርሃን ከፈራ ችግር አለ ይላል። ስለሆነም የሚበራውን አምፖል እንድትመርጡ ባክብሮት ጋብዛችኋለሁ። መጪው ዘመን ከብልጽግና ጋር ብሩ ንጋት ጀምሯል። ቦግ ድምቅ እያለ እስከሚሄድ ድረስ አብራችሁ ከኛ ጋር እንድትሆኑ ድምጻችሁን ለኛ እንድትሰጡን ባክብሮትና በትህትና ጋብዛችኋለን። ተፎካካሪ ፓርቲዎችም ድምጻችሁን ለኛ እንድትሰጡ እናንተን ባክብሮት ጋብዛችኋለን። አመሰግናለሁ።
እናመሰግናለን። በመቀጠል የማጠቃለያ ጥያቄ የሚመልሰው ነጻነትና እኩልነት ፓርቲ ነው። ነጻነትና እኩልነት ፓርቲ በሁለት ተወካዮቹ ነው የተወከለው። እስካሁን መድረክ ላይ የነበሩት አቶ ነዋይ ግርማ ነበሩ። አሁን አቶ ዘኑር አብዱል ወሃብ ተከታታዋቸዋል። እንግዲህ ቀደም ሲል የቀረበውን ተመሳሳይ ጥያቄ ነው ለሰው ማቀረበው። ኢትዮጵያውያን ዜጎች ስድስተኛውን ሀገራዊ ምርጫ ለስድስተኛው ሀገራዊ ምርጫ ድምጽ ሊሰጡ ጥቂት ሳምንታት ቀናት ብቻ ናቸው የቀሩት እና በዚህ ሁሉ የወሰኑ ያልወሰኑ ይኖራሉ ለማን ድምጻቸውን እንደሚሰጡና ዜጎች ለምን ነጻነትና እኩልነት ፓርቲ ይመርጣሉ? ለምን ዜጎች እናንተ ይመርጣሉ? ይሄን ጥያቄ ይመልሱልን ነው ዜጎቹም እንዳደረጉት። አራት ደቂቃው ታሉ ይጀምራል።
አመሰግናለሁ። ነጻነትና እኩልነት ፓርቲ በህዝቦች መስዋዕትነት ሞት የመጣውን ለውጥ ብልጽግና አምክኖታል ብለን ነው። ለውጡ የህዝብ ነው። የህዝብ ውጤቱን ማድረግ ነበረበት። ትልቁ ነገር እንደ ሽግግር ጊዜ የምናየው የህዝብ ለውጥ እንደመሆኑ መጠን በምርጫ አይደለም የመጣው። የሀገር መንግስትና የብሔር መንግስት አለመጠናቀቅ ጉድለቶቹ ውጤታቸው ዋቅሪና ጭቆና፣ የማህበራዊ ፍትህቶት መድሎና መገለል፣ የእኩልነትና ነጻነት ማጣት ናቸው። እነዚህን ዋና ዋና የሀገር በሽታ ለይቶ ከማከም ይልቅ በቆየበት ጊዜ የበሽታው ምክንያት ለሆኑ ነገሮች ማስታገሻ በመስጠት በሽታው በዘላቂነት ወደ ካንሰር ተቀይሮ የሀገርን ህልውና አደጋ ላይ ሊጥል ሊያፈርሰን እና ሊበታትነን እንደሚችል ስጋት አለ። ነጻነትና እኩልነት ፓርቲ በመሰረታዊነት የመጀመሪያ ቁልፍ ተግባሩ በማድረግ ብሔራዊ መግባባትና እርቅን አካታች ብሔረ መንግስትን ለሀገር ለብሔር ግንባታና ለሀገረ መንግስት ግንባታ በመጠቀም ለውጥ ያመጣል። የመጀመሪያ ተግባሩ ይህ ይሆናል። በሁለተኛ ደረጃ ልናነሳ የሚገባውና ለውጥ እናመጣለን ብለን የምናምነው ከዲሞክራሲያዊ ስርዓት ግንባታ ጋር በተያያዘ ነው። የሀገር ሉዓላዊነት በዲፕሎማሲ ካልተቻለም በጠመንጃ በጦር ልናስከብር እንችላለን። የህዝብ ሉዓላዊነት ሉዓላዊ ስልጣን ግን በጦር በጠመንጃ ወይም በኃይል በማስገደድ ጭነን ልናመጣው አንችልም። ይህን የምናመጣው ነፃ ገለልተኛ ፍትሃዊ ምርጫ ማድረግ ሲቻል ነው። ይሄ የዲሞክራሲ መሰረት ነው። ኢትዮጵያ እንዳትፈርስ የሚታደጋት እና እንደ ሀገር የሚያስቀጥላት የዲሞክራሲ ስርዓት ግንባታና የዲሞክራሲ ተቋማት ጥንካሬና ነፃነት እንጂ ሌላ ከቶም ሊሆን አይችልም።
በዚህ ረገድ ለታንትና ኩነት ፓርቲ ያመጣው ለውጥ የለም። የሰራቸው ነገሮች በጣም ምርዳም የተበሩበት ሁኔታ ነው ያለው። ከዚህ አዳራ ያይዘን ማዋቀራዊ ለውጡ ማድረይ ለውጥ አው ከሌለ የተቋማት ማሻሻያው ምን መከለ ያመጣልኝ? ለታንትና ብልጽግና አንድም ማዋቀራዊ ለውጥ መስራት ያለበትን የመጀመሪያውን ስራ ማዋቀራዊ ለውጥ የማምጣት ነገር አንድም አላመጣው። ስለዚህ ማዋቀራዊ ለውጥ ከሌለ ተቋማት የዲሞክራሲያዊ ስርዓት ግንባታ ተቋማት ኢመደበኛ በሆኑ አደረጃጀቶች ይተለፋሉ። ይህም በቡድን በብሔር በጥቅመኝነት በሌጆርክ በተሳሰረ አካል ተጠልፈው ለእንደዚህ ነው የሚውሉት። ምን ይሆናል ማለት ነው? ፖለቲክስ ኦፍ ሰርቫይቫል ነው የሚሆነው። በየቦታው ያጋጠመን ያለው እያንዳንዱ ተቀበለ እስከወረዳ ያለው አደረጃጀት ለፍጣኑ ብሎ ነው የሚታገለው። ጸረ ዲሞክራሲ አካሄድ እየሄደ ነው። እፍር ማንገላታት በተወዳዳሪዎች ላይ በደጋፊዎቻችን ላይ እየፈጸመ ነው። ስለዚህ መዋቅራዊ ለውጥ በሌለበት ሁኔታ እነዚህ ነገሮች የመጡት ክላንታሊስቲክ ፓትሪሞኒያል የሆነ በጥቅም የተሳሰረ ከክራይ ተሳቢነት የተያዘ ሂደትና ስራ አስተላለ ነው። እነዚህ ነገሮች በግልጽ አስቀምጠናል። በፕሮግራማችን በፖሊሲያችን ያንን በዚህ አጭር መድረክ ማቅረብ አንችልም። ማንፌስቶያችን ላይ ድርድር ያስተዳደር መቅጣጫዎች አስቀምጠናል። በዚህ መሰረት እነዚህን ችግሮች በአግባቡ እንፈታለን ብለን እንገምታለን። ድርድር የመፍትሄ አቅጣጫዎችን አስቀምጠናል። ሁሌም ዲሞክራሲ ሂደት ነው። ዲሞክራሲ ሂደት ነው የሚለው ሁሌ የገዢዎች ነገር ነው። በ1700ቱም ዲሞክራሲ አሁን ባንዴ አይገኝም፣ ባንዴ ጀበር አይገኝም። በሂደት ነው የሚመጣው ሰው በደርግም ጊዜ ዲሞክራሲ ሂደት ነው እየተባለ ነው። አሁንም እንደገና በርግጥና ዲሞክራሲ ሂደት ይሄ ዲሞክራሲ ሂደት ነው የሚለው መቼ ነው ማብቂያው? የኢትዮጵያ ሕዝብ ምን አክል ነው ዋጋ የሚከፍለው ዲሞክራሲ መብቱን ለማግኘት? ፈጣን ለውጥ መምጣት አለበት። ማህበረሰባዊ ለውጥ መምጣት አለበት ብለን እናምናለን። ብህር ነጻነትና ኩነት ፓርቲ ምልክቱ ብህር ነው። ብህር የጥበብና የእውቀት መሰረት ነው። የተግባቦት የውይይት የዲያሎግ መሰረት ነው ብለን እናምናለን። እኩልነትን በተግባር ማምጣት መልእክታችን ነው። ነጻነትና ኩነት ፓርቲ ይምረጡ።
እናመሰግናለን። በመቀጠል እንግዲህ እናት ፓርቲ የማጠቃለያ ጥያቄውን ይመልሳል። ተመሳሳይ ጥያቄ ነው ለርሶም ማቀርበው። ምርጫው ሊካሄድ ጥቂት ሳምንታት ቀናት ብቻ ቀርተውታል። በዚህ መሃል ይወሰኑ ያልወሰኑ ዜጎች ይኖራሉ ለየትኛው ፓርቲ ድምጻቸውን እንደሚሰጡ። ዜጎች ለምን እናት ፓርቲ ይመርጣሉ? ለምን እናንተን ይመርጣሉ? ረዳት ፕሮፌሰር ብርሃኑ 4 ደቂቃው ታውን ይጀምራል።
መልካም። እንግዲህ ኢትዮጵያ ለምንድነው እናት ፓርቲ የሚመርጡት ብለን ስናነሳ እናት ፓርቲ ፍስፍናው አርማው መሰረቱ ሰው ነው። ከምንም በላይ ከሁሉም በላይ ሰው መቅደም አለበት። ዜጎች ለፖለቲካ ፍጆታ ሲባል ማለቅ የለባቸውም። ስለዚህ መነሻውና መነሻው ሰው ያደረገ የፖለቲካ ፍስፍና ስላለ ለሰው ክብር የሚሰጥ ፖለቲካ ስላለ በዚህ ምክንያት ይመርጡታል። ሌላው አርማችን በዚህ ያዘቆፍ ምልክታችን። ይህ ማለት ኢትዮጵያ አሁን ስናያት ባለም አቀፍ የዲፕሎማሲ መድረክ ወርዳለች ወድቃለች። ይህ በተጨባጭ እናየዋለን። የድህነት፣ የስደት፣ የሞት ተምሳሌ ናት። ስለዚህ ይህ የጨለማ ዘመን ዘግተን ለአፍሪካ ተምሳሌት የምትሆን ወደ ቀደመ ልዕልናዋ የምትመለስ ክብር ያላት አገር የእሷን ትንሣኤ እንከፍታለን። በዲፕሎማሲ መድረክ የወደቀችው ኢትዮጵያ ያን ጨለማ ዘመኗን እንዘጋና ትንሣኤ የምንከፍትበት ቁልፍ ነው ያለ። ይህን ለማድረግ እናት ፓርቲ ይመርጡታል ይመርጧታል ማለት ነው። ሌላኛው እውነተኛ የሆነ ኢትዮጵያዊ መልክ ቅርጽና ቅኝት ያለው የዲሞክራሲ ተቋማት ለመገንባት ነው። ዝም ብሎ ለማሽሞንሞንና ለሽሙላ እነዚህ ዲሞክራሲ ተቋማት ኢትዮጵያን እንዲያሻግሩልን፣ ኢትዮጵያን ወደሚፈለገው ከፍታ እንዲያመጡልን እንገነባለን። ሰው ለመገንባት ከእናት ፓርቲ ጋር መሆን ያስፈልጋል ማለት ነው። ሌላኛው ትክክለኛ መሪ ከላይ እስከታች ባለው መዋቅር ለማግኘት ከተፈለገ እናት ፓርቲ ይመጣል። ትክክለኛ መሪ ማለት ሰልፍ ዲሲፕሊን የሆነ ይህ በቴክኖክራትና በቢሮክራሲ ውስጥ የገባው ምናየው የምንፈትሸው ከኢትዮጵያዊነት ሴት ያፈነገጠ ከባህል ያፈነገጠ ሙሰኛ የሆነ መሪ ያለባት ሀገር እስከታች ይመቅ። ስለዚህ አገራዊ እሴቱና ባህሉ የአባቶችን ወግና ደንብ ጠብቆ ለህዝቦቹ ታማኝ የሚሆን ለወገኑ ታማኝ የሚሆን መሪ እንዲህ እንዲያገኝ ከተፈለገ እናት ፓርቲን መምረጥ ያስፈልጋል። ሌላኛው እዚች ሀገር ብዝሃነት ከአንድነት ጋር ተጣጥሏል፣ አጣጥለዋል። ብዝሃነትን ከአንድነት ጋር አስታርቀን ብዛነታችንና አንድነታችን እኩል እንዲያፈል በእውነት በተጨባጭ እኩል እንዲያፈል ከተፈለገ ለማስታረቅ እኛ ጋር ሙሉ ያስፈልጋል። አገር ከብሔር ጋር ተጣጥቷል። አሁን ሁሉ አገሩ ማን ነው? ብሔሩ ማን ነው? ተጣጥቷል። ብሔር ከአገር በላይ ነግሶበታል። ስለዚህ አገርና ብሔርን ለማስማማት እናስፋፊ ያስፈልጋል። አገርና ብሔር ተስማምተው ታርቀው ነው መሄድ ያለባቸው። ትውልዱ ወጣቱ አገሩን ረስቶ ብሔሩ ላይ ተወስኗል። ይሄ ደግሞ አሁን ላለው መከራ፣ አሁን ላለው የአገሪቱ ድቀት አብቁታታል ብለን እናስባለን። ይሄን ለማስቀረት ነው ፖለቲካችን ከሀገሩ እሴትና ባህል ጋር ይታረቃል። በተለይ የሚጀምረው ከ1960 ዘመናዊ ዲሞክራሲ የፓርቲ ፖለቲካ ሲጀምር ከጀመረው በርግጥ አሁን ጭራሽ ተዛባ። ኢትዮጵያ እሴት ኢትዮጵያ ቅኝት ያለው ኢትዮጵያ እሴት ኢትዮጵያ ቅኝት ያለው የፖለቲካ ፍልስፍና የፖለቲካ ባህል እንድንገነባ ከተፈለገ እናት ፓርቲን መምረጥ ተገቢ ነው። ሶ እናት ፓርቲ ይሄን መሰረት አድርጎ ፍልስፍናውን አርማውን ምልክቱን መንሽው ሰው ያደርጋል።
30 ሰከንድ አለዎት።
ስለዚህ ምልክታችን በእጅ የተያዘ ቁልፍ፣ ይህ ቁልፍ የትንሣኤ ቁልፍ ነው። የመከራ፣ የውርደት፣ የድቀት፣ የጨለማ፣ የድህነት፣ የስደት፣ የጉስቁልና ዘመናት መዘጋት አለባቸው። ላን ያደረጋቸው ይህ ትውልድ ኃላፊነት አለባቸው። ትንሣኤያችን፣ ከፍታችን፣ ማንነታችን፣ እውነተኛነታችን የእውነተኛ የታሪክ መገለጫችን ሊከፈት ይገባዋል እናስባለን። ይህ ለመክፈት ብቸኛው አማራጭ
አመሰግናለሁ ሁላችሁንም። የአሜሪካ ድምጽ ሬዲዮ እንደዚሁም የሃዱ ሬዲዮና ቴሌቪዥን ተመልካቾች፣ አድማጮችና ተከታታዮች የተከታተላችሁት በአሜሪካ ድምጽ ሬዲዮና በአሃዱ በጋራ የተዘጋጀውን የዲሞክራሲያዊ ተቋማት ግንባታና የፖለቲካ ማሻሻያ ሂደት በሚል ርዕስ የተካሄደውን የክርክር መድረክ ነው። በዚህ የክርክር መድረክ የተሳተፉት ኢዜማ፣ ብልጽግና፣ ነጻነትና ኩልነት ፓርቲ እንደዚሁም እናት ፓርቲ ናቸው። የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማን በመወከል አቶ ሀብታሙ ኪታባ የፓርቲያቸው የአዲስ አበባ ምክር ቤት ተወዳዳሪ ናቸው። ብልጽግና በመወከል አቶ ዮናስ ዘውዴ እሳቸውም እንደዚሁ የፓርቲያቸው የአዲስ አበባ ምክር ቤት ተወዳዳሪ ናቸው። ነጻነትና ኩልነት ፓርቲ በመወከል አቶ ነዋይ ግርማ እንደዚሁም አቶ ዘኑር አብዱል ወሃብ የፓርላማ እጩዎች ናቸው የፓርቲያቸው ሁለቱም። እናት ፓርቲ በመወከል ደግሞ ረዳት ፕሮፌሰር ብርሃኑ ጸሃይ የፓርቲያቸው የፓርላማ ተወዳዳሪ ናቸው። አራታችሁንም ወይም አምስታችሁንም እዚህ ተገኝታችሁ የፓርቲዎቻችሁን አቋም ስላስረዳችሁ፣ በክርክሩ ስለተሳተፋችሁ በአሜሪካ ድምጽ ሬዲዮ እንደዚሁም በአሃዱ ስም አመሰግናለሁ። እኔ እስክንድር ፍሬው ባላለሁ ከአሜሪካ ድምጽ ሬዲዮ። የዛሬው የክርክር መድረክ በዚሁ ተጠናቋል። አድማጭ ተመልካቾቻችን ግን በእያሉበት እነዚህን ሐሳቦች እንደሚያንሸራሽሩ በእያሉበት እንደሚከራከሩባቸው ተስፋ እናደርጋለን። አመሰግናለሁ።
በዚህ ክርክር ላይ የተሳተፉ እንግዶችን በጣም እጅግ አድርገን እናመሰግናለን። አድማጮች የዚህን ክርክር ሙሉ ክፍሎች በምስል ለመመልከት ከፈለጋችሁ በዌብሳይታችን እንዲሁም በፌስቡክ ገጻችን ላይ ታገኙታላችሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። በአት ቪኦኤ amharic የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይም እንገኛለን። ዝግጅቶቻችንን አዳምጣችሁ አስተያየት እንድትሰጡን ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 2022513505 በሚለው ቁጥራችን ዋትስአፕ ብቻ ተጠቅማችሁ መልእክት አኑሩልን። የኢሜል አድራሻችን ደግሞ horn@news.com ነው። አሁን ወደ ተከታዩ ዘገባ እናልፋለን። በዩናይትድ ስቴትስ መንግስት የቁጥጥር ሚዛንና ስርዓት ላይ ያተኮረ ዝግጅት ነው ተከታዩ። ሰለሞን አባተን ያዘጋጀው እንደሚከተለው ይቀርባል።
እያንዳንዱ ሀገር የሚያገኘው የሚመጥነውን መንግስት ነው።
በ18ኛው መቶ ክፍለ ዘመን ሁለተኛ አጋማሽና በ19ኛው መጀመሪያ የኖረው ፈረንሳዊ የህግ ሰው ዲፕሎማት ጻፊና ፍልስፋ ጆዜፍ ዶሜስትር ነው ይህንን ያለው። እያንዳንዱ ሀገር የሚገባውን መንግስት ያገኛል ወይም ሌሎች ሲተረጉሙት ህዝብ የሚገባውን መንግስት ያገኛል ወይም ደግሞ ህዝብ የሚያገኘው የሚተካከለውን ወይም የሚመጥነውን መንግስት ነው። መንግስቱን አይተህ የህዝቡን ማንነት ትረዳለህ እንደማለት። ህዝብ ስልጣን ይሰጣል ወይም ስልጣኑን ያስነጥቃል። ወጣም ወረደ ስልጣን የህዝብ ነውና አንድም በፍቃዱ በድምፁ በመረጠው መንግስት ይተዳደራል። ሳይመርጠው ከሚያስተዳድረው ጋር ከታረቀም ያ መንግስት እንዳደረገው ይሆናል። እንዲካለም የፍቃዱ እስኪሞላ የኔ የሚለውን እስኪቀዳጅ ይታገላል። ለማንኛውም ከዶሜስትር አባባል ጋር የማይስማሙ አሉ።
አነጋገሩ የትክክል ነው ብያለሁ አምንም። ብዙ ጊዜ ህዝቡ የሚፈልገውን ማገኝበት ሁኔታ መሪዎች ገብተው አገባባቸውም እንዳይሆን ሆኖ ያን ህዝብ የፈለጉትን ይጭኑበታል። ህዝቡ የፈለገውን አገኘ ወይም የሚገባውን አገኘ ማለት አይቻልም። አነጋገሩ እንግዲህ ምናልባት ሊባል የተፈለገው ህዝብ ቢፈልግ ተጣጥሮ ሊያገኘው የሚፈልገውን መንግስት ሊያገኝ ይችል ነበር። በማይሆን ሁኔታ እየተገዛ ከሆነ ወይም አልጣረም ወይም አልታገለም ዝም ማለቱ እንደዚህ ያለ መንግስት እንዲወድቅበት ሆኖ ይሆናል የሚባል ይሆናል። ግን ብዙ ጊዜ መንግስት የሚጫንበት ብዙ ሀገር አለ እና ህዝቡ የፈለገውን ወይም የሚመጥነውን አገኘ ማለት አይደለም እንደዚህ ያለ መንግስት ሲቋቋም።
ፕሮፌሰር አዲኖ አዲስ።
አዲኖ አዲስ እባላለሁ። ማስተምረው ቱሌን ዩኒቨርሲቲ ነው። ቱሌን ዩኒቨርሲቲ ኒው ኦርሊንስ ሉዚያና አሜሪካ ውስጥ ነው። ማስተምረው ህገ መንግስት፣ ሰብአዊ መብት፣ እንደገና ደግሞ የአሜሪካ አስተዳደር ውጭ ሀገራት ያለውን አገጣጠም ፎሪን ፖሊሲ ማለት ነው። ፎሪን አፌርስ ብዬ ነው ማስተምረው። ስለ ሀገሪቱ ጸጥታም ሴኩሪቲ አስተምራለሁ።
በዘመናዊው ሳቤና ተግባር የህዝብ ስልጣን የሚሰራባቸው ከቀጥተኛ ዲሞክራሲና ከውክልና ዲሞክራሲ አንስቶ የተለያዩ የዲሞክራሲ አይነቶች ጽንሰ ሐሳቦችና ትግበራዎች ቢኖሩም የሰፋ ተቀባይነት ስላለውና ዛሬ በበዛው የዓለም ክፍል ስለምናየው የውክልና ዲሞክራሲ እንነጋገር። ቀጥተኛ ያልሆነ ዲሞክራሲ
የውክልና መንግስት ምንድነው? ሰዎች ተመርጠው የሚመረጡበትን ነገር ለህዝቡ ተናግረው ህዝቡ ያን ሰምቶ መርጧቸው የሚፈጽሙት የህዝቡን ፍላጎት ነው። እርግጥ አንዳንድ ጊዜ መቼም እነሱን አስተሳሰብም ጨምረው ይሰራሉ። ህዝቡ እንግዲህ የመረጠው እኛ ምንነግራችሁን አርጉ ብቻ ሳይሆን ጠቅላላው እንደዚህ ነው፣ ግን ያረጋችሁት ለእኛ ምንገሩን እኛ መፈለጋችን አለመፈለጋችን እናስታውቃለን ነው። እንግዲህ ነገሩ አጠቃላይ ምንድን ነው? ህዝብ ወካዩን መርጦ ወካዩ የማይጠቅመው ከመሰለ ወካዩን የሚያባርበት የሚያስወግድበት ሁኔታ ያለበት አስተዳደር ነው ማለት ነው።
ዴሞክራሲ ከስሙ ከአነሳሱና ከበዛው ትርጓሚውም በህዝብ ለህዝብ በሚቋቋምና በሚሰራ መንግስት የሚመራ የብዙሃን የበላይ ተደማጭነት የሰፈነበት ስርዓት በመሆኑ ብዙ ፖለቲከኞችና ምሁራን ይስማማሉ።
ዴሞክራሲ ማለት እንግዲህ ህዝቡ ራሱን የሚመራበት አስተዳደር ማለት ነው። አንዱ ካንዱ ሳይበልጥ ዜጋ በሙሉ ራሱን የሚመራበትን ወይም የሚወክለውን አስተዳደር የሚመርጥበት ሁኔታ ሲደራጅ ነው። እንግዲህ ራስን በራስ ማስተዳደር ለሁሉም ክፍት የሆነ አንዱ ሳይበልጥ
በዚህ ውስጥ በአንዳንድ ሀሳቦች ላይ በአንዳንድ የአስተዳደር ጥያቄዎች ላይ የማይስማሙ ሰዎች፣ የማይስማሙ ቡድኖች፣ የማይስማሙ ዜጎች ሊኖሩ ይችላሉ። በዲሞክራሲያዊ ስርዓት ውስጥ የሁሉም ድምፅ የሚሰማበት ስርዓት ከሆነ እንዴት ይፈታል እንዲህ አይነት ልዩነት?
ትልቁ ጥያቄ እሱ ነው። እንግዲህ የውክልና አስተዳደር የተመረጠበት አንዱ ምክንያት እሱ ነው። የተመረጡት ሰዎች እርስ በርስ ተወያይተው እንካ ተቀበል ስጠኝ ብለው ተነጋግረው የሚወስኑበት ሁኔታ ይመጣል ማለት ነው። እንግዲህ ብዙ ህዝብ የተለያየ አስተያየታለሁ። እንደዚህ ያለ ቦታ ላይ የሚሆን ውሳኔ ሊወሰን የሚችለው መስጠትና መቀበል ሲኖር ነው። ቶለራንስ ሲኖር ነው። መነጋገር ሲኖር ነው። መደማመጥ ሲኖር ነው። የኔ ብቻ ነው እውነቱ ብሎ ማሰብ ሲቀር ነው። ፓርላማውም ቢሆን ኮንግሬሱም ቢሆን እዚያ የሚነጋገሩትና የሚወያዩት የራሳቸውን እኔ ያልሁት ይሁን የማያስብል ሁኔታ ባለበት ነገር ነው። ሁሉም ተመርጦ የመጣው ወክሎ የመጣው ህዝብ አለ። የኔ ብቻ ነው ብሎ ሊናገር አይችልም። ሌላውንም ማዳመጥ አለበት። እና የተለያየ አስተሳሰብ ያለበት ሀገር፣ የተለያየ ሃይማኖት ያለበት ሀገር፣ የተለያየ ዘር ኤትኒክ ግሩፕ ያለበት ሀገር ተደማምጦ እና
ቋንቋዎች እና ጎሳዎች
ያሉበት ሀገር ተነጋግሮ ያንተን ንገረኝ የኔን ልንገርህ እና እንስማማ ብሎ ተስማምቶ የሚሰራበት ሁኔታ ነው እንጂ አንዱ ብቻ ሊጫን አይቻልም ማለት ነው።
የብዙሃን ድምጽስ እዚህ ቦታ ላይ እንዴት ነው የሚታየው? የብዙሃንና የአናሳዎች ድምጽ በዲሞክራሲ ውስጥ?
በጣም ጥሩ ጥያቄ ነው። እንግዲህ በአጠቃላይ በዲሞክራሲ በዚህ በውክልና አስተዳደር ብዙሃን ያለው እንግዲህ ማጆሪቲ ማለት ይመስለኛል። ብዙሃን እንግዲህ ውሳኔ ወስነው፣ ውሳኔው በአጠቃላይ እንግዲህ በብዙሃን የተወሰነው ነው እንግዲህ አስተዳደር የሚሆነው። ነገር ግን የማይኖሪቲ አማርኛውን ብትለግሰኝ
ህዳጣ ነው።
የእነሱም ራይት መጠበቅ አለበት። አንደኛ ሰብአዊ መብታቸው መጠበቅ አለበት። አንዳንድ መንግስታት ደግሞ እነዚህ ንዑሳን አይሆንም ካሉ የማይሆን ነገር አለ ብሎ የሚወስነው ነገር አለ። የማይኖሪቲ ቪቶ የሚባል ነገር አለ። ግን አብዛኛው ምንድን ነው? እርግጥ እነዚህ ማይኖሪቲስ ሊያሸንፉ ባይችሉም የእነሱ አስተሳሰብ እና የእነሱ ፍላጎት በማጆሪቲው መጠበቅ ይኖርበታል። እንግዲህ ሂውማን ራይትስ ነው እንግዲህ መጠበቅ አለበት። ከዚያ ሁለተኛው ነገር ምንድን ነው? አንዳንዱ አስተዳደር እንዲያውም ሁሉም ነው እንጂ ገለልተኛ የሆነ የህግ ተንታኝ ወይም የህግ ተርጓሚ ጁዲሻል ኢንዲፔንደንስ የሚባለው ነው። እንደሱ ያሉ ነገር አለ። የህግ አካሉ ነጻ ከሆነ ብዙሃኑም የንሱም ቁጥር ለመበደል ቢፈልጉ ያ ገለልተኛው የህግ ተርጓሚው ቡድን ሊቆጣጠር ይችላል ማለት ነው። በዚያ በኩል ደግሞ እንግዲህ የንሱን መብት ይጠበቃል። በጣም አስፈላጊ ነው። ነጻና ገለልተኛ ዳኛና ተርጓሚ በጣም አስፈላጊ ነው።
ይህ ስርዓትና አሰራር የዲሞክራሲ አባት ተብሎ ከሚጠራው የዛሬቱ ግሪክ የያኔዋ አቴና መሪ ከክርስቶስ ልደት በፊት 500 ዓመት ገደማ ከኖረው ክሌስቴነስ አንስቶ ይታወቃል። እርሱ ዲሞክራቲያ ይለው ነበር። እንዲያውም ግሪካውያን ለዛሬው ዓለም ካበረከቱት ትሩፋት ሁሉ አንዱ ያኔ ለሁለት ምዕት ዓመታት የተጓዙበት ዲሞክራሲያዊ ስርዓት ግዙፍ ቦታ እንዳለው መዛግብትና ምሁራን ይናገራሉ። ዴሞክራሲያዊ ስርዓቶች፣ መንግስትና አስተሳሰቦች በዘመነኛውና በቅጡ በተመዘገበው የሰው ልጅ ታሪክ ውስጥ ትርጓሚያቸውንና ቅርጾቻቸውን እየቀያየሩ እየጠፉና እየተነሱ እስከ 18ኛው መቶ ክፍለ ዘመን ዘልቀዋል። ለምንክራችን የተጨበጠ ማሳያና ማገናዘቢያ ይኖረን ዘንድ ዛሬ በመላው ዓለም የዲሞክራሲ አውራና ፋና ተምሳሌትም ሆኖ የሚነሳውን የዘመናዊው ዲሞክራሲ አባት በሚባሉት ጆርጅ ዋሽንግተን በ18ኛው መቶ ክፍለ ዘመን ሁለተኛ አጋማሽ የተመሰረተውን ላለፉት 240 ዓመታት ጸንቶ የሚገኘውን የዩናይትድ ስቴትስ ዲሞክራሲ የመንግስቱን አመሰራረት አወቃቀርና አሰራርን ፈትሽ።
ዩናይትድ ስቴትስ ህገ መንግስት እንዳልኸው አንድ 200 ዓመት በላይ ሆኖታል። መንግስቱን ያቋቋመው እንግዲህ እሱ ነው። መንግስቱን ሲያቋቁመው ሶስት የአስተዳደር ክፍሎች አስመልክቶ ነው የመሰረተው። አንዱ ህግ አርቃቂ ኮንግሬሱ፣ አንዱ ህግ ተርጓሚ እንግዲህ ሱፕሪም ኮርቱ እና ሌሎችም ዳኞች፣ አንዱ ደግሞ ህግ አስፈጻሚ ኤግዘኪቲቭ ብራንች ይሉታል። እነሱ ሶስቱ የተለያዩ የአስተዳደር ክፍሎች ሆነው ተመሰረቱ። ከዚያ በላይ ደግሞ ፌዴራሊዝም የሚባል ስርዓት ተቋቁሟል። እንግዲህ አሜሪካ 50 ስቴቶች አሏት። እና ፌደራሊዝም ማለት እንግዲህ የአሜሪካን መከለኛው አስተዳደር እና የእያንዳንዱ ስቴት አስተዳደር እንዴት ይጋጠማሉ እንዴት ይገናኛሉ ነው። እሱንም ያረቀዋል ህገ መንግስቱ።
ይህ የዛሬቱ ዩናይትድ ስቴትስ የምትመራበት ዲሞክራሲ መሰረቱ ያደረገው ሊበራል ወይም በስፋት የምዕራብ ዲሞክራሲ የሚባለው ጽንሰ ሐሳብ ነጻነትን መሰረት ያደረገ ነው። የግለሰብ ነጻነትና መብቶች በማዕከላዊ እቅድ የማይታዘዝ በግል ሀብት ላይ የተመሰረተ ገበያ መር ነጻነት ሀብት በምርጫ ብቻ የሚያዝ የህዝብ ስልጣን ስልጣን በተለያዩ ያወቃቀር መሰሶቹ የተከፋፈለበት ሚዛን የሚጠብቅና ቁጥጥር የሰፈነበት መንግስት
ኮንግረሱ ሴኔትና ሃውስ ኦፍ ሪፕሬዘንታቲቭስ ይባላሉ። ሁለቱ ያንዳንዳቸው በብልጫ ድምጽ ያሳልፋሉ። ሴኔት የሚባለው ነው እንግዲህ ዲሞክራሲ ምክር ቤት የታችኛውን የህዝቦች ምክር ቤት እንግዲህ እንበለውና እያንዳንዳቸው እንግዲህ ያሳልፉታል ያን ህግ ይሁንልን ብሎ የሚፈልጉት በብልጫ ምርጫ ያሳልፉታል። ህግ ከመሆኑ በፊት ያ ወደ ፕሬዚደንቱ ይቀርባል። ፕሬዚደንቱ ከፈረመው ህግ ይሆን ፕሬዚደንቱ ካልወደደው አልፈልገውም ብሎ ይመልሰው አልፈልገውም ብሎ ሲመልሰው የህግ መብሪያና የወሳኝ ሁለቱ እንደገና ይመለከቱና እያንዳንዳቸው በሁለት ሶስተኛ አብላጫ ምርጫ እንደገና መልሰው ካሳለፉት ፕሬዝደንቱን ባይፈልገው ህግ ይሆናል። እሱ አለመፈረሙ አሁን ምንም ለውጥ አያመጣም። ዋናው ነገር ምንድነው? ሁለቱም የተለያዩ ክፍሎች እንዲስማሙበት ይፈልጋል። ምክንያቱም አገርን ሊጠቅም የሚችለው ነገር የተለያዩ የአስተዳደር ክፍሎች ሲስማሙበት ነው ብሎ ስለሚያስብ ነው። እንግዲህ ፕሬዝደንቱ የሚመረጠው ራሱን ችሎ ነው እንደ ኢትዮጵያ አይደለም።
እንደዚህ በሚሆንበት ጊዜ እነዚህ ተወካዮች ያወጡት ህግ ከህገ መንግስቱ ጋር የሚጋጭ ቢሆን ምንድን ነው የሚሆነው?
እንግዲህ እዚህ ላይ ነው የዳኞች ስራ። ያ ህግ እንግዲህ በሁለት ሶስተኛ ምርጫ አጽድቀው ህግ ሆነ እንበላ እና ግን ያ ህግ ህገ መንግስቱን ተጻረረ እንበላ የዚያን ጊዜ ይሄ ህግ ህገ መንግስቱን ተጻርሯል ብሎ የተለያዩ ሰዎች ወደ ፍርድ ቤት ይወስዱታል። ወደ ፍርድ ቤት ሲወስዱት እንግዲህ ፍርድ ቤቱ ይወስናል። ፍርድ ቤቱ ነጻ ገለልተኛ የሆነ ስልጣን ያለው ስለሆነ ይሄ ህግ ከዚህ ከህገ መንግስቱ ጋር ተጻርሯል ካለ ያ ህግ አይደለም ማለት ነው፣ ይወድቃል። ኮንግረሱን ቢያሳልፈው ኢቭን የምክር ቤቱ ብቻ ሳይሆን ፕሬዝደንቱን ቢስማማበት እና ቢፈርመው እሱ መፈረሙ ምክር ቤቱ ማጽደቁ ህጉን ህግ ሊያረጋው አይችልም። ህጉ ከህገ መንግስቱ ጋር ካልተስማማ ለፍ ፍርድ ቤቱ ይወስና።
የዩናይትድ ስቴትስ ህገ መንግስት አንቀጽ 1 የመንግስት ቁጥጥርና ሚዛን ይላል። ስለዚህ የስልጣን መከፋፈልና ሚዛን መጠበቅ አስፈላጊነት የህገ መንግስቱ ነዳፊና የዩናይትድ ስቴትስ ሁለተኛው ፕሬዝዳንት ጆን አዳምስ እንዲጽፈዋል።
በሰው ልጅ ተፈጥሮ ውስጥ ያለውን ወደ አምባገነንነት የመሳባዝማሚያ መቆጣጠርና ማቀብ የሚቻለው እነዚህ እያንዳንዳቸው ስልጣኖች ከሌሎቹ ሁለቱ ጋር ያላቸው ሚዛን ሲጠበቅ ብቻ ነው።
አንድም ሶስትም በሆነውና ምሰሶቹ ወይም ክንፎቹ የየራሳቸው የተናጠል ኃላፊነት ያለባቸው እኩል አካላት ቢሆኑም በህዝብ ተወካዮች ፊት ቀርበው እንዲጠየቁም የቁጥጥር ስርዓቱ ያዛል። በሰኔ 2011 ዓ.ም ተመረጠ የተወካዮች ምክር ቤቱ ይዞት ለነበረ ጉዳይ ቀርቦ ማብራሪያ እንዲሰጡ ተጠይቀው የነበሩ ሁለት ያስፈጻሚው ክንፍ ባለስልጣናት ምላሽ ሳይሰጡ በመቅረታቸው ብዙ እንደራሴዎች ተበሳጭተው ነበር። የኒውዮርክ እንደራሴ አሌክዛንድራ ኦካዚዮ ኮርቴዝ አንዷ ነበሩ።
I don't want to issue a subpoena. Nobody wants to be in a position where you have to issue a subpoena of an administration official because we are a co-equal branch of government.
እኔ አስገዳጅ መጥሪያ መላክ አልፈልግም። አንድ የመንግስት ባለስልጣን እዚህ ቀርቦ ቃል እንዲሰጥ መጥሪያ ለመላክ የሚገደድበት ሁኔታ ውስጥ መግባት ማንንም አይፈልግም። ምክንያቱም ሁላችንም እኩል የሆነን የመንግስት ክንፎች ነን። እናም ጥያቄ በጠየቀን ጊዜ መልስ ይሰጠናል ብለን መጠበቅ ይኖርብናል። ሳናገኝ ስንቀር ግን ስራችንን ለማከናወን እንገደዳለን። ማንም መጥሪያ መላክ አይፈልግም.
But today because of the secretary and because of the attorney general's
ዛሬ ግን ሚኒስትሩና ጠቅላይ አቃቢ ህጉ አቻ ከሆነው የመንግስቱ ክንፍ ጋር ለመተባበር ፍቃደኛ ሳይሆኑ በመቀጠታቸው ሌላ አማራጭ አይኖርንም. ይህ የህግ የበላይነት ጉዳይ ነው. ይህ ለተቋሞቻችን ሊሰጥ የሚገባው ክብር ጉዳይ ነው. ይህ እንደ አንድ አካል እንደ ዩናይትድ ስቴትስ የተወካዮች ምክር ቤት የስልጣናችንና የዩናይትድ ስቴትስ ወጥ ቁመና ጉዳይ ነው.
This is about the rule of law. This is about the respect of our institutions and this is about the power of all of us as a body as the United States Congress and the integrity of the government of the United States.
እንግዲህ እኮ ሰዎችና ብዙ ችግር አለ. አብሮ መኖር ቀላል ነገር አይደለም. እንግዲህ ዲሞክራሲ እንግዲህ ያብሮ መኖር ስልት ነው. አንዱ ምንድነው እንዴት አርገን ተቻችለን እንኖር ብሎ የሚጀመርበት አስተዳደር እና እንግዲህ ሰው እንደማናችን መጠን አንዱ አንዱን ልብለት አንዱ አንዱን ልዝራፍ አንዱ አንዱን ልጨቁን ብሎ ማሰቡ አይቀርም እና ሁልጊዜ ትግል አለ. ዲሞክራሲ የናል ጊዜ ኖሯል ግን ያየነው ነው አሁን በጣም ብዙ ጫና አለበት በየቦታው ማለት ነው. ይሄ እንግዲህ ከሰው ሁኔታ ጋር ተያያዘ ነው.
ይህ አብሮ የመኖር ስምምነት ለሁሉም ጠቃሚና ትርፋማ እንዲሆን ለማድረግ የተመረጠ የዲሞክራሲ መንገድ ነጻነትና ስልጣን ደፋቸውን እንዳይስቱም የቁጥጥርና የሚዛናዊነት አቀራረጽና ድንጋጌው ዘብ እንደሚቆም ሰነዶች ያሳያሉ. ለአሁኑ የዩናይትድ ስቴትስ ህገ መንግስት መሰረታ ኑሯል የሚባለውን አሁንም ያው ሆኖ እየሰራ ያለውን በዛሬው ዓለም እጅግ አንጋፋ የሚባለውን የማሳቹሴትስ ህገ መንግስት የጻፉት ጄምስ ማዲሰን ነጻነትን ያለ አግባብ በመጠቀም አደጋ ላይ ሊወድቅ ይችላል ስልጣንን ያለ አግባብ በመጠቀምም ብለው ነበር. 45ኛው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ስልጣናቸውን ያለ አግባብ ተጠቅመዋል ብለው ያመኑ እንደራሴዎች በህግ መወሰኛ ምክር ቤቱ ፊት ክስ የመሰረቱባቸው ጊዜ የኒው ጀርሲው ሴናተር ባብ መነንዴዝ ቆመው ሲሞግቱ እንዲህ ብለው ነበር.
I rise today as an unwavering believer in the system of checks and balances laid out by our framers in the Constitution with three co-equal branches of government at times working with each other.
ዛሬ እዚህ የቆምኩት አብረው እንዲሰሩ አንዳቸው በሌላቸውም ላይ ቁጥጥር እንዲያደርጉ ሶስት እኩል የሆኑ የመንግስቱን ክንፎች በሕገ መንግስት ውስጥ የቀረጹ መስራቾቻችን የነደፉት የቁጥጥርና ሚዛንን የማስጠበቅ ስርዓት የማልናወጥ አማኝ ሆኜ ነው. ይህ የቁጥጥርና ሚዛን ስርዓት ነው የሪፐብሊካችንን ደህንነት ከአምባገነንነት የሚከላከል. እናም በህዝብ ለህዝብ የቆመው መንግስታችን አብርሃም ሊንከን እንዳለው ከምድር የማይጠፋ መሆኑን የሚያረጋግጥልን.
It is this system of checks and balances that safeguards our republic against tyranny and ensures that our government by the people for the people as Abraham Lincoln said does not perish from the earth.
እነዚህ አስተዳደር ክፍሎች ቢለያዩም አብረው መስራት አለባቸው. ተለያይተው የሚኖሩ አይደሉም. አብረው እንዲሰሩ ነው የተፈጠሩ.
በዚህ የሚዛንና የቁጥጥር ስርዓት ተቀማጭን ፕሬዝዳንትና ለእድሜ ልክ የሚሰየሙትን ዳኞችን ፈጽመዋል የሚባል ሀገርን የሚጎዳ ተግባር ቢኖር መጠየቅ ይቻላል.
የፍትህ ሚኒስቴሩ የጻፈው ነገር አለ. የጻፈው ነገር ምንድነው የሚለው? ፕሬዝዳንቶች ፕሬዝዳንት በነበሩበት ጊዜ በወንጀል ሊከሰሱ አይችሉም ብሎ እንግዲህ ደምድሟል. ፍርድ ቤት ገና እሱን አልወሰነውም ምክንያቱም ይሄደ የለም. ነገር ግን ኢምፒችመንት አለ. የማስወገድ ከፈለገ ምክር ቤቱ ያስወግደው ይችላል. ፕሬዝዳንቱ የጦር ወንጀል ወይም የሰብአዊ መብት ወንጀል ወይም የልቂት ወንጀል ፈጽሟል ብሏል ሊያባረው ይችላል. እንግዲህ high crimes and misdemeanor ይላል. እንግዲህ
ከፍ ያለ የወንጀል ጥፋት እና የስነ ምግባር ጉድለት.
አዎ እንዲያውም በእውነቱ ሲሆን ለማባረር በኢምፒችመንት ፕሬዝዳንቱን ምክር ቤቱ ስለሚወስን ወንጀልም መሆን አያስፈልገው. አገሪቱን የሚጎዳ ጥፋት እንዲያውም ስታዩ ፌዴራሊስት ፔፐር የሚባሉ አሉ. መጀመሪያ እነ ማዲሰን እና ሃሚልተን ዋና ዋና መስራቾች የጻፏቸው ወረቀቶች አሉ. ኒውዮርክ ህገ መንግስቱን እንድታጸድቅ የጻፏቸው እነሱን ስትመለከት በጣም ፈርቶ የነበረው አገሪቱን የሚጎዳ ነገር ፕሬዝዳንቱ ያደርጋ ወንጀል ቢሆንም ባይሆንም ግን አገሪቱን የሚጎዳ ደግሞ ዶቀላል ነገር እንዲያርጋል አርጓል ብሎ ቢኮነንና ወደ ህግ መወሰኛው ምክር ቤት ቢሄድ 67 ሴናተሮች ያስፈልጋሉ። እሱ ራሱ ቼክ የሚያደርገው ነው።
ፌደራል ስርዓት ላይ የቆመው የዩናይትድ ስቴትስ መንግስት በሚዛንና በቁጥጥር የሚተሳሰረውና የሚጠባበቀው አንዱ ክንፍ ከሌላኛው ጋር ብቻ ሳይሆን ህግ የሚያረቀው በሀገሪቱ ገንዘብ በጀትና ግብር ላይ የሚያዘው ውሎችን የሚያጸድቀው ጦርነት የማወጅ ስልጣን ያለው የተወካዮች ምክር ቤቱም በህዝብ ስልጣንና በግዛቶቹ ወይም በስቴቶቹ ህልውና መካከለም የተመጣጠነ ግንኙነት እንዲኖር ሆኖ የተዋቀረ ነው።
የህግ መወሰኛ ወኪሎች የሚወክሉቱ ስቴቶቹን ነው። ያንዳንዱ ስቴት ሁለት ሴናተር አለው፣ ወኪል አለው። ያንዳንዱ ስቴት ትንሽም ብትሆን ትልቅ፣ ለምሳሌ ዋዮሚንግ የምትባል ስቴት 500,000 ገደማ ህዝብ ነው ያላት። ካሊፎርኒያ 40 ሚሊዮን በላይ አለው። ካሊፎርኒያና ዋዮሚንግ እኩል ነው ያላቸው ወኪል። እና የስቴቶቹን መብት ለመጠበቅ ተብሎ ነው የመጣ።
በዚህ የገዘፈ መንግስትና ሀያል መዋቅሮቹ መስተጋብርና መፋጠጥ መካከል ታዲያ የህዝብ ቦታ አቅሙና ዋስትናው ያለው የት ይሆን? ዶክተር አዴ ነው
እንግዲህ ቅድም እንደተነጋገር ነው የወኪላዊ አስተዳደር ይሄ ነው። ይወክሉኛል ያልሃቸው ሰዎች የሰደድካቸው የማይመስልህን ነገር ካደረጉ የማባረር ስልጣን እንግዲህ አለ። የህግ መምሪያው ምክር ቤት በየሁለት ዓመቱ ይመረጣል። የህግ መወሰኛው ምክር ቤት በየስድስት ዓመቱ ይመረጣል። እንግዲህ አንዱ እንግዲህ ምንድን ነው ህዝብ ሊያደርግ የሚችለው ለሚባለው ጥያቄ እንግዲህ የወኪል አስተዳደር እስከሆነ ድረስ ዋናው ልትጠቀመው የምትችል እንደ ዜጋ የምርጫ መብትን ነው። መምረጥ ይቻላል። ፕሬዚደንቱም እንግዲህ በየአራት ዓመቱ ይመረጣል። እና ህዝቡ የሚጠይቃቸውና የሚያምላላቸው ነገሮች የምርጫ መወያያ ሊሆኑ ይችላል። እዚያ ላይ ነው እንግዲህ ህዝብ አዳምጦ ሰምቶ ይሆነኛል የሚለውን የሚጠቅም። እዛ ውስጥም እንግዲህ በምርጫ በኋላ ሆኖ በየጊዜው የተመረጠውን ሰው እንግዲህ ይሄን አርግ ይሄን አታርግ እያለ ይናገራል። ሂዶ ከቢሮ ይጠይቃል። የተመረጠው እንደገና ተመልሶ ወደ መረጠው ቦታ ሂዶ እንዲህ አርገናል ብሎ ሲናገር የዛን ጊዜ ጥያቄ ይጠየቃል በየስብሰባው ማለት ነው። እና ህዝቡ በየጊዜው የሚደረገውን ነገር ይሰማል፣ ይመረምራል። ምርጫ ሲመጣ ደግሞ በምርጫው የሚሆነውን ነገር ይወስናል።
የስልጣን መሰረትና ምንጭ ህዝብ ነው። ለዚህ ደግሞ ለራሱ ሲል ኃላፊነቱን ሊወጣ የተዘጋጀ ህዝብ ምርጫንና የምርጫ ጊዜን እንደ በዓል ይቆጥረዋል። ድምፅ የመስጠት የመምረጥ መብት በዩናይትድ ስቴትስ ታሪክ ውስጥ እጅግ የጎሉ ትግሎችና ትንቅንቆች የተካሄዱበት ሜዳ ነው። የዩናይትድ ስቴትስ መራጭ በምርጫው ደህንነትና በሂደቱና በውጤቱ ተአማኒነት አይደራደርም። ዩናይትድ ስቴትስ ውስጥ ለመምረጥ መብቃት በዜግነት ይሁን በእድሜ ታላቅ መታደል፣ የህይወት ዘመን ምልክት ተደርጎ ይወሰዳል። ሁሉም ነገር ታዲያ ለመምረጥ ከመመዝገብና የድምፅ ካርድ ከመያዝ ይጀምራል። ኃይል ነውና ካለበለዚያ አሜሪካውያን ሳይናገሩት የሚገነዘቡትን አንድ ቁም ነገር ላስታውሳችሁ።
እያንዳንዱ ሀገር የሚያገኘው የሚመጥነውን መንግስት ነው።
ይቀጥላል።
ሰለሞን አባተን እናመሰግናለን። ወደ ተከታዩ የመጨረሻው ዘገባችን እንለፍ። ከመጪው የአሜሪካ የነጻነት ቀን ጁላይ 4 በፊት 70% የሚሆኑ አሜሪካውያን አዋቂዎች የኮቪድ-19 ክትባት እንዲወስዱ ፕሬዝዳንት ጆ ባይደን ለአንድ ወር የሚቆይ ማበረታቻ መርሃ ግብር ጀመሩ። በተጨማሪም ማስተዳደራቸው ከትላንት በስቲያ 25 ሚሊዮን የሚሆን ክትባት በተባበሩት መንግስታት በኩል ለኮቫክስ እንደሚለግስ አስታውቋል። ይህም እስከ ሰኔ ማብቂያ ድረስ 80 ሚሊዮን ክትባት ለመለገስ ቃል ከተገባው ውስጥ የመጀመሪያው ነው። የደንገረመው የፓቲ ውዳስኳራና የስቲቭ ባራጎና ዘገባን አካታ ተከታዩን አጠናቅራለች።
170 ሚሊዮን የሚሆኑ ሰዎች ክትባቱን ከወሰዱ በኋላ በዩናይትድ ስቴትስ ህይወት ወደ ቀደመ መልኳ እየተመለሰች ነው። በመጪው የነጻነት ቀንም 70% የሚሆኑ አዋቂዎችን በሀገር አቀፍ ደረጃ ለመከተብ ሀገሪቷ ተጨማሪ እርምጃዎችን እየወሰደች ትገኛለች። በዚህ ላይ ፕሬዝዳንት ጆ ባይደን እንዲህ ይላሉ።
This week, you can be fully vaccinated by...
በዚህ ሳምንት ክትባቱን ከወሰዳችሁ ለጁላይ 4 ወይም በዚያው ሳምንት ውስጥ ሙሉ ለሙሉ ትከተባላችሁ ማለት ነው። ስለዚህም ያለምንም ፍራቻና ስጋት የነጻነት ቀን ማክበር ትችላላችሁ።
ረቡለትን ፕሬዝዳንቱ ክትባትን ለመውሰድ ለሚመጡ ወላጆች ልጆቻቸውን የማስጠበቅና ወደ ክትባት ጣቢያዎችም የነጻ የመጓጓዣ አገልግሎቶችን ይፋ ያደረጉ ሲሆን በየሰፈሩ የሚገኙ የወንድና የሴት የውበት ሳሎኖችም ማህበረሰቡን በመቀስቀሱ በኩል እንዲያግዙ እንዲሁም ኩባንያዎች የክትባት ድጋፎችን እንዲሰጡም አበረታተዋል። ፕሬዝዳንቱ አያይዘውም
Free beer for everyone 21 years or older.
የነጻነትን ቀን ከቫይረሱ ነጻ ሆነው ለሚያከብሩና ከ21 ዓመት እድሜ በላይ ለሆኑ ሰዎች በሙሉ ነጻ ቢራ ይሰጣል።
አሜሪካውያን የነጻ ክትባቱን ለመውሰድ ማበረታቻዎችን በነጻ እያገኙ ባለበት በአሁኑ ሰዓት በዱክላ ዓለም አቀፍ የጤና ፈጠራ ማዕከል የተሰራ ጥናት ዩናይትድ ስቴትስ በመጪው ሐምሌ ወር ከመቶ ሚሊዮን በላይ የሚሆን ክትባት እንደሚተርፋት ጠቁሟል። ዶክተር አናን ፓርክ የባይፓርቲዛን ፖሊሲ ማዕከል አባል ናቸው።
We are committed to 600 million doses.
በሀገሪቱ 600 ሚሊዮን የሚሆኑ ክትባቶችን ለመከተብ ቆርጠን ተነስተናል። ከዚህ ውስጥ 366 ሚሊዮን የሚሆነውን አከፋፍለናል። በቀጣዮቹ ጥቂት ወራት ጊዜ ውስጥም አቅማችን የሚተርፍ ከሆነ እናያለን። 80 ሚሊዮን የሚሆነው አብዛኛው አስትራዜኒካ የሆነ ክትባት በዓለም አቀፍ ደረጃ በፍጥነትና በፍታዊነት መከፋፈሉንም ማረጋገጥ ይኖርብናል።
የፕሬዝዳንት ጆ ባይደን አስተዳደር በትላንትናው ዕለት 25 ሚሊዮን የሚሆን ክትባት በተባበሩት መንግስታት በኩል እንደሚለግስ አስታውቋል። ይህም እስከ ሰኔ ማብቂያ ድረስ ከ80 ሚሊዮን በላይ ክትባትን ለመለገስ ቃል ከተገባው ውስጥ የመጀመሪያው ሲሆን የብሔራዊ ደህንነት አማካሪው ጄክ ሱሊቨን እንዲህ ይላሉ።
This will maximize the number of vaccines.
ይሄ በአሁን ሰዓት ያለውን የክትባት መጠን በመጨመር በሁሉም አገራት ክትባቱ ፍታዊ ስርጭት እንዲኖረው ያደርጋል። ከፍተኛ ጉዳት ለደረሰባቸውም ተደራሽ እንዲሆን ይደረጋል።
COVAX ዝቅተኛና መካከለኛ ገቢ ያላቸው ሀገራት ክትባት እንዲያገኙ ለማድረግ በተባበሩት መንግስታት ድርጅት የተዘየደ ተነሳሽነት ነው። ረቡለት በጃፓንና ለደሃ ሀገራት ክትባት እንዲደረስ የህዝብና የግል ክትባት ትብብር በሆነው በጋቪ አማካኝነት በድረገጽ ላይ በተካሄደው ስብሰባ ለCOVAX ተጨማሪ የ2.4 ቢሊዮን ዶላር የገንዘብ ድጋፍ የተረጋገጠ ሲሆን ይህም ያለውን ገንዘብ 9.6 ቢሊዮን ዶላር እንዲደርስ አድርጎታል። የአሜሪካ ምክትል ፕሬዝዳንት ካማላ ሃሪስ እንዲህ ይላሉ።
The United States has contributed $2 billion.
United States ለጋቪ 2 ቢሊዮን ዶላር ለግሳለች። እስከ ጎርጎሮሳውያኑ 2022 ዓመት ድረስም ተጨማሪ 2 ቢሊዮን ዶላር ለመለገስ ቃል ገብተናል።
ከዚህ በተጨማሪም 6 ሚሊዮን የሚሆን ክትባት ለጎረቤት ለአጋርና የኮቪድ ጉዳት ለጠናባቸው እንዲሁም ግጭት ላለባቸው ሀገራት ይሰጣል። በዩናይትድ ስቴትስ ከግማሽ በላይ የሚሆነው ህዝብ በተከተበበት በአሁኑ ሰዓት ዓለም አቀፍ የክትባቱ ተደራሽነት ግን ኢፍትሃዊ መሆኑን የዓለም የጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም ይናገራሉ።
Of the 1.8 billion
በዓለም አቀፍ ደረጃ ከተከፋፈሉት 1.8 ቢሊዮን ክትባቶች ውስጥ 0.4 በመቶ የሚሆነው ብቻ ነው ዝቅተኛ ገቢ ላላቸው አገራት የሚደርሰው። ይሄ በስነ ምግባርም ሆነ በቫይረሶች ቁጥር አሊያም በመጣኔ ሀብት ደረጃ ተቀባይነት የሌለው ነው።
ባለሙያዎች አሁን ባለው ክትባት ላይ ትኩረታቸውን ከማድረግ ይልቅ ሌሎች የሚመረቱት ላይ ተስፋ መጣላቸውን ይናገራሉ። የዓለም የጤና ድርጅትም በዚህ ሳምንት ከሲኖቫክ ጋር ውለታ ተፈራርሟል። ይህም በብራዚል፣ ኢንዶኔዥያና በሌሎች ሀገራት መነጋገሪያ ሆኗል። ለፓትሲ ዊዳስኳራና ለስቲቭ ባራጎና ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁ ስለቆያችሁ እናመሰግናለን። ነገ በመደበኛው የሰኞ ምሽት ፕሮግራም ተመልሰን እንገናኛለን። ሰላም፣ በደህና ደሩ።